ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 18 2014 ዓ.ም ዝግጅታችን ጀመረ።
ይህን የሚገልጽ ውጤት አልመጣልኝም። ለምን? ያው ካስተራረሙ ችግር ስላለ ይህ የነሱራን ምን ተብሎ ነበር መምጣት ያለበት ወይም ውጤት የመለቀቅ ያለበት ብላይንድ ተብሎ ነበረ። ፎርማለቻት ብላይንድና ነን ብላይንድ መሰለኝ። ብላይንድ ተብሎ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው።
በወጣቶችና በትምህርት ጉዳይ ላይ ትኩረት ያደረጉ በርከት ያሉ ቅንብሮችን ይዘናል።
አራትና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህራቤን በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው።
እኚህ ደግሞ ከነዚያ ልጆች አንዱ አቶ ሌሊሳ ማኑኤል ናቸው። አብራችሁን ሁኑና ተሰማዋቸዋለሁ። ሌሎችም ዘገባዎች አሉ። ዝግጅቶቻችንን ዌብሳይታችንም ላይ በቀጥታ ማዳመጥ ትችላላችሁ። amharic.voanews.com ብላችሁ ግቡ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በኒጀር ደቡባዊ ምዕራብ ግዛት በቡርኪና ፋሶ ድንበር አቅራቢያ ጂሃዲስቶች ባደረሱት ጥቃት 6 ወታደሮች መገደላቸውን የአገሪቱ መከላከያ ሚኒስቴር ትናንት ቅዳሜ አስታውቋል። ባለፈው አመት የተፈጸመው ጥቃት በ10 ቀናት ውስጥ ሁለተኛ መሆኑን ተገልጿል። አደጋው የደረሰው እንደ አውሮፓ አቆጣጠር ከ2017 ጀምሮ ከአልቃይዳ ጋር ግንኙነት ያላቸው ጂሃዲስቶች በሚንቀሳቀሱበት የቡርኪና ፋሶ የማሊና የኒጀር ድንበርን በሚሸፍነው አካባቢ መሆኑን ተመልክቷል። ባለፈው ሳምንት ጂሃዲስቶቹ በተመሳሳይ ስፍራ በአንድ የህዝብ ማመላለሻ አውቶቡስ ላይ ባደረሱት ጥቃት 21 ሰላማዊ ሰዎችን መግደላቸው ተነግሯል። የኒጀር ፕሬዝዳንት ሙሐመድ ባዙም ሰላም ለማውረድ በሚቻለበት ሁኔታ ከጂሃዲስቶች ጋር ለመነጋገር አዲስ የተነሳሽነት ጥረት መጀመሩን አስታውቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት ቅዳሜ በሰጡት መግለጫ በየመን ሁቲ አማጽያንና የሳውዲ አረቢያ መር ጦር መካከል የሚደረገውን የጥቃት ልውውጥ በማውገዝ እንዲቆም አሳስበዋል። አማጽያኑ በጅዳ አቅራቢያ በሳውዲ የነዳጅ ማብረቻ ተቋማት ላይ ባለፈው አርብ ጥቃት አድርሰዋል። በሳውዲ አረቢያ የሚመራው የጥምረት ጦርም በየመን ዋና ከተማ ሰነአና የሰብአዊ እርዳታ አቅርቦት መግቢያ በሆነችው በሆዲዳ የወደብ ከተማ ባለፈው ቅዳሜ የአውሮፕላን ድብደባ አካሂዷል። የተባበሩት መንግስታት ድርጅት እንዳስታወቀው በድብደባው 8 ሰላማዊ ሰዎች ተገድለዋል። ትናንት ቅዳሜ የአውሮፓ ጉዟቸውን ያጠናቀቁት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በፖላንድ ከተማ ዋርሶ ባሰሙት ንግግራቸው የሩሲያው ፕሬዝዳንት ቭላድሚር ፑቲን በስልጣን ሊቆዩ አይችሉም ብለው ተናገሩ። ባይደን በሩሲያ አንዲትም ስንዝር የኔቶ አባላትን ግዛት እንደማያስነኩ ቃል ገብተዋል። የኔቶ አባል አገራትን ግዛትና ድንበር ለማስጠበቅ በስምምነት አንቀጽ 5 መሰረት የገባ ነው የተቀደሰ ቃል ኪዳንና ግዴታ አለብን ያሉት ባይደን ፑቲን ከዚያች የኔቶ አገራት ድንበር አንዲት ስንዝር አልፋለው ብለው እንዳያስቡ በመግለጽ አስጠንቅቀዋል። ዩክሬናውያን አገራቸውን ለማዳን ዴሞክራሲያቸውንና ነጻነታቸውን ለማስጠበቅ እየተፋለሙ ነው ሲሉም ተናግረዋል። ባይደን ዩክሬናውያን በጀግንነት እየመከቱ ካሉት ውስጥ ትልቁን ስፍራ የሚይዘው የሁሉም ሰዎች መሰረታዊ መርህ የሆነውን ዲሞክራሲ ነው ብለዋል። ዋይት ሃውስ ፕሬዝዳንት ባይደን ፑቲን በስልጣን አይቆይም ሲሉ ያገዛዝ ለውጥ እናደርጋለን ማለታቸው አለመሆኑን ገልጿል። ክሬምሊን የባይደንን ንግግር አስመልክቶ በሰጠው መግለጫ መሪውን መምረጥ ያለበት የሩሲያ ህዝብ ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራን የኒኩለር ስምምነት ተግባራዊ ስለመሆኑ እርግጠኛ አለመሆናቸውን የዩናይትድ ስቴትስ የኢራን ልዩ መልእክተኛ ሮበርት ማሊ ዛሬ እሁድ በሰጡት መግለጫ ተናገሩ። ማሊ በዶሃ ዓለም አቀፍ ኮንፈረንስ ላይ ሲናገሩ ከጥቂት ወራት በፊት ስምምነቱን ለመቋጨት በጣም የተቃረብን መስሎኝ ነበር፣ አሁን ግን ብዙም እምነት የለኝም ብለዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ ከማል ካዛሪ ኮንፈረንሱ ላይ ሲናገሩ ስምምነቱ በቅርቡ እልባት ማግኘቱ የማይቀር መሆኑን ገልጸው ይሁን እንጂ በዩናይትድ ስቴትስ የፖለቲካ ፈቃደኝነት ግንኙነት የሚወሰን ነው ብለዋል። በዓለም አያላን አገሮችና ኢራን መካከል ለ11 ወራት በቪየና ሲካሄድ የቆየው ስምምነት አለመሳካቱ በመካከለኛው ምስራቅ ውጥረትን ሊያባብስ እንደሚችል ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤል አረብ አገሮች ጉባኤ ላይ ለመገኘት ዛሬ እሁድ ወደ መካከለኛው ምስራቅ አቅንተዋል። ብሊንከን በቆይታቸው የዩክሬን ጉዳይ እንደተጠበቀ ሆኖ በእስራኤል አረብ አገራት ግንኙነትና በኢራን የኒውክሌር ስምምነት ጉዳይ በመካከለኛው ምስራቅ ከሚገኙ አጋሮቻቸው ጋር ይነጋገራሉ ተብሎ ይጠበቃል። ብሊንከን በመካከለኛው ምስራቅና ሰሜን አፍሪካ እንደ አውሮፓ አቆጣጠር መጋቢት 30 ድረስ በሚኖራቸው ቆይታ ከእስራኤል ጠቅላይ ሚኒስትር ናፍታሊ ቤነት እና ከውጭ ጉዳይ ሚኒስትሩ ያሪ ላፕቲም ጋር ተገናኝተው እንደሚነጋገሩ ተመልክቷል። በዌስት ባንክ ጉብኝታቸው ከፍልስጤም መሪ መሐመድ አባስ ጋር በራማላ የሚገናኙት ብሊንከን በሰሜን አፍሪካ ሞሮኮና አልጄሪያን እንደሚጎበኙም ተገልጿል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት ቅዳሜ በዶሃ ዓለም አቀፍ ጉባኤ ላይ ባሰሙት ያልተጠበቀ የቪዲዮ ንግግራቸው ነዳጅ አምራች አገሮችና ሌሎች አገሮች የሩሲያን የኃይል አቅርቦት የሚተካ ተጨማሪ ምርት እንዲያቀርቡ አሳስበዋል። እንደ አውሮፓ አቆጣጠር ከየካቲት 24 ጀምሮ በተለያዩ የዓለም ክፍል ተማጽኗቸውን ሲያሰሙ የቆዩት ዘለንስኪ በዶሃ ንግግራቸው ሩሲያ በማሪዮፖል የምታደርሰውን ውድመት ሩሲያና ሶሪያ በሶሪያው ጦርነት በ አሌፖ ላይ ካደረሱት ውድመት ጋር አመሳስለውታል። ዘለንስኪ በንግግራቸው ወደቦቻችንን እያወደሙ ነው፣ ከዩክሬን ምንም ነገር አይላክም ማለት በመላው ዓለም ለሚገኙ አገሮች ትልቅ አደጋ ነው ብለዋል። ከዩክሬን የሚላከው ስንዴ በመካከለኛው ምስራቅ እንደ ግብጽ ባሉ አገሮች ላይ ከወዲሁ ከፍተኛ ችግር እያስከተለ መሆኑ ተመልክቷል። ዘለንስኪ በተለይም በዓለም ላይ የተፈጥሮ ጋዝ በማምረት ቀዳሚነት የያዘችው ኳታርን ጨምሮ አገሮች ምርቶቻቸውን ከፍ በማድረግ የሩሲያን ተጽዕኖ እንዲገቱ አሳስበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት 18 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ከአየር ሞገዶች አድራሻችን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ልታዳምጡን ትችላላችሁ። ወደ ቀዳሚው ዝግጅት እንወሰዳችሁ። በዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት የአካል ጉዳተኛ ተማሪዎች ተጎጂ መሆናቸውን የአማራ ክልል የአካል ጉዳተኞች ማህበራት ፌዴሬሽን አስታውቋል። በተለይ አይነ ስውራንና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን የጠቆመው ፌዴሬሽን በጦርነቱ ምክንያት በቂ ዝግጅት አለማድረጋቸውንና ፈተናውን ሲወስዱም በተረጋጋ የስነ ልቦና ሁኔታ ውስጥ ሆነው እንዳልነበረ ይናገራል። የዩኒቨርሲቲ መግቢያ ውጤቱ ይህን ግምት ውስጥ ያላስገባ በመሆኑ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩን የፌዴሬሽኑ ፕሬዝዳንት ፍሬሰላም ዘገየ ገልጸዋል። በሌላ በኩል አስተራረሙና የውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ ደሴ ውስጥ የሚኖሩ አይነ ስውራን ተፈታኞች ውጤቱን እንደማይቀበሉት አስታውቀዋል። መስፍን አራጌ ዝርዝሩን ይዟል።
ከርማትና ከዩኒቨርሲቲ መግቢያ መቆረጫ ነጥብ ችግር ጋር ተያይዞ ሰሞነኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውሩን ሬሳ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግሯል።
ውጤት አልመጣልኝ። ለምን? ያው ካስተራረሙ ችግር ስላለ የነሱራን ምን ተብሎ ነበር መምጣት ያለበት ወይ ውጤት ይመለቀቅ ያለበት ብላይንድ ተብሎ ነበር። ፎርማልቻት ብላይንድና ነን ብላይንድ ምትል ብላይንድ ተብሎ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው። ይሄ ማለት ደግሞ ለኛ ምንድነው ችግሩ? ኖርማል ከተባለ የኔናን ውጤት ባንድ እኩል ነው የሚታየው። አየው ማየት ከሚችል ዝጋ እንዴት ዛርጓ ጎዳድሩ አሁን ጥለውኛል ማለት እዛ ላይ ነው። ውጤቱ ዘታች ነው።
ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ 200 ሲሆን ሁለተኛ ዙሮች ደግሞ 250 በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ።
አይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዘው ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየሁት ይመስለኛል ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው፣ አፈርማቲቭ አይታይላቸውም ማለት ነው ኖርማል ስለተባለ። ሁለተኛ በዛው አጋጣሚ ይጨምራል ዩኒቨርሲቲ እንኳን ብትገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወዲያውኑ በደብዳቤ ያሳውቀናል ኖርማል ተብሎባቸዋል እና ይስተካከልላቸው ላይ እንዲህ ነው መባል ያለበት። የተማሩት በአይነ ስውራን ነው፣ ስልጠና የወሰዱት በአይነ ስውራን ነው፣ ሲማሩም የነበሩት ትምህርን የፈተናቸው ጥያቄውን መምህር ያነብላል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል። ያልን እንደሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል
ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን 250 የሆነው ያው ለአይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ፋይዳ አለው?
ምን መሰለህ አይነ ስውራን መፈተኑን ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት 250 ማለት ያሉ እንጂ ካርድ ላይ ወይም ከአንተ ውጤት ላይ ብላይንድ ካላለ ዩኒቨርሲቲ አይቀበልህም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነ ስውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነ ስውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይቀበለው ይችላል።
በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ 10ኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በ12ኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው።
አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት ነው። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ካልኩሌሽን አሉ እኛ ማንፈተናቸው እና ለኛ ደግሞ ማስተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል። እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝ፣ ግን እንዲያው ቢታረምም እንኳን አይነ ስውሮች እንደዘርጉ ተደምሮ ታይቶብናል ነው።
ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ እየደከምኩለት ትምህርት በውጤት አለመታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሃ ደመ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል።
ሆቴ የሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። 202 ነው የመጣው። አሁን ያይበት በ200 አልፎ ያውቃሉ። ከ600 ውጤት በ210 አልፎ ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበትን ምክንያት ማለት አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር፣ ግን ወሬ ብቻ ሆኖ ነው የቀረው።
እንደ አስተያየት ሰጪው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምጽ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር።
እኛ ከተማ ውስጥ 10 አይነ ስውራን የተፈተነው 3 ብቻ ናቸው ውጤት ያመጡት። ወደ ዩኒቨርሲቲ እንዲገቡ የተደረገው 7ቱ ውጤት አጥተዋል። የእኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነ ስውራን ተማሪዎች በጦርነቱ ውስጥ የቆዩ ናቸው፣ አላነበቡም፣ በስነ ልቦና አልተዘጋጁም። የተለየ ሳይደረግላቸው ቲቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንዲያውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን፣ ትክክል አይደለም፣ ፈተና ኤጀንሲ እንደ አዲስ ውጤት ማየት አለበት፣ አለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረን። ነገር ግን መፍትሄ አላመጣም።
ወጣት እንድሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል።
ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስቴር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር ለትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባላል መሬት ክስተቶች የሚባል ስለ እነሱ ርዕሱን እለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል። አስበው ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማታረድ ነው በተማሪዎች ላይ። እንደገና ደግሞ ሂስትሪ ላይ ስትይ ሜዲቫል ኢሮፕ የሚላል ዩኒትፎር አካባቢ ላይ እሱን ራሱ ዝለሉት ተብሎ ደብዳቤ ተልኮ ነበር በየትምህርት ቤት
ለኛው ዘመን አውሮፓ።
አዎ፣ ነገር ግን ጥያቄ ላይ 3 ጥያቄ ተወጥቶለታል። ይሄ ተማሪ ይሄን እለፉት ተብሎ ተነገረው። ትኩረት የሚሰጥበት ርዕስ ዘሎ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ለጥያቄው ተመፈተም ማለት የራሱ በተማሪ ህይወት ላይ መጫወት ማለት ነው።
የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ ያስተራረምና ውጤት ውጤት አሰጣጥ ችግር ተባብሷል ብለዋል።
እንደሚታወሰው እንግዲህ 2012 ላይ ኮቪድ ነበር እንደ ሀገር በትግራይ ነው ሱራን ከነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍን ይጠይቃሉና በዛን ጊዜ ደግሞ የሰው ልጅ በራሱ ክልክል ስለነበረ ተማሪዎች የሚያርብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ 2013 ላይ ይሄ በክላችን የነበረው ጦርነት የተነሳ ያዛኝ ጊዜ ትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ሱራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ
ፕሬዚዳንቱ በተለይ ላይ አይነ ሱራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽኳል ተብሎ ውድቅ መደረጉ የአይነ ሱራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሷል አለፈው።
የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽኳል በሚባል ውጤቱ አልተያዘም። የአይነ ሱራን ሲቪክስ በደንብ የሚሰሩትን የሚጠበቅበት ገና ውጤት የምንጠብቅበት ሁላችን አይነ ሱራን የሆኑ ሰዎች ልክ ውጤት ወጥቷልና ውጤት ጋሽኳል በሚል የተነሳ አይነ ሱራንም የዛ ሰለባ ሆነዋል። እነሱ የሚመለከታቸውም እነሱ ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት።
ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት ኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይህን ብለው ነበር።
አንድ ተማሪ በሁለት እንትን ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያው ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ስለላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትነው ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ሊታረምለት አይገባም፣ ማርክ ሊመዘገብለት አይገባም። እቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም።
አቶ ዘካሪያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያወሳሉ።
ጉዳት አልባ ለሆነ ተማሪዎች የሴት እና የወንድ ልዩነት አለው። እነዚህ ጉዳት አለ ሴት ተማሪዎች አፈርማሽናችን ያስፈልጋቸዋል ተብሎ ነው። ሴት የሆነ አካል ጉዳተኛ ስትሆነች ደግሞ
አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ 200 እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15 በመቶ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታወቀው በተለይ በሁለተኛው ዙር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ቅንብር እንለፍ። ሀገርን በጠንካራ መሰረት ላይ የሚገነባ ህብረተሰብ ትምህርት ላይ ይበረታል። ለትምህርት የሚቆጥበው አንዳች ጥሪት የለም። በትምህርትና በእውቀት ላይ የጸናች ሀገር ራሷን ችላ የምትቆም ትውልዶቿ የለመለሙና በሌሎችም የተከበረች ለሌሎችም የምትጠርፍ ነች። በስነ ምግባርና በግብረ ገብነት በማስተዋልና በመተሳሰብ በመከባበርና በመፈቃቀር ላይ የቆመች ሀገር ከህዝባዊና ማህበራዊ እሴቶቿ ጋር ተሳስራ ኮረብታ ላይ እንደምትበራ ፋኖስ ወይም ማሾ ነች። ተስፋን የምትሰጥ ብርሃን የምትዘራ ሀገር ማለት እያንዳንዱ ሰው ነውና ለእንደዚህ አይነት ማለቂያ የሌለው ጎዳና መሪዎች፣ አጥቢያ ከዋክብት፣ የየማህበረሰቡና የህብረተሰብ ተምሳሌቶች የዚያ ጠንካራ መሰረት ኮረት፣ አሸዋና ሲሚንቶ ናቸው። መምህር አቤል ቡልቻና ተማሪዎቻቸው የናኮር መልካ ዘገባ ነው፣ ይቀጥላል።
ከመምህር አቤል ቡልቻ የቀድሞ ተማሪዎች መካከል አቶ ለሊሳ ማኑኤል አንዱ ናቸው። በአሁኑ ጊዜ መንግስታዊ ባልሆነ ድርጅት ውስጥ ሲሰሩ በተጨማሪም በአንድ የመንግስት መስሪያ ቤት የሚኒስትሮች አማካሪ ሆነው የሚያገለግላሉ። ለቀድሞ የሂሳብ ትምህርት መምህራቸው መኪና ለመግዛት ያነሳሳቸውን የመጀመሪያ ቅጽበት እንዲያስታውሳሉ።
ከመጀመሪያው ስንነሳ ብዙ ሰው ሂሳብ ትምህርት ላይ ያለው አመለካከት በጣም አስቸጋሪ ነበር። አብሶኛ በመንማርበት ጊዜ ከአንድ ሃይ ስኩል ውስጥ አራት እና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው። ስለዚህ ያ ፍቅር በልባችን ይያለ አንድ ጓደኛችን ብዙሃን የሚባል ልጅ ወደ ስራ ሲሄድ መምህር አቤል ታክሲ ወደ አዲስ አበባ ገብቷል አሁን የታክሲ ወረፋ ቆሞ ተሰልፎ ያየውና በጣም አዝኖ ይደወልልኛል። ያው እንደሚታወቀው በረጅም ሰልፎች አሉ። ያ መምህር ዛጋ ሲያየው ደውሎ ምን ማድረግ እንችላለን የሚለውን ሲጠይቅ እኛ ደግሞ እንግዲህ የድሮ የነቀምቴ ልጆች ህብረት የሚባልም አለንና በስፋት ይህን ማህበራዊ ሚዲያውን ለመረዳዳት እንጠቀምበታለን። ስለዚህ ምን ማድረግ አለብን የሚለው ላይ ሀሳብ መለዋወጥ ጀመርን። ስለዚህ ለምን መኪና አንገዛለትም ይቻላል እኮ ብለን በዛ ነው የተጠነሰሰው ሀሳቡ። ነገር ግን መምህር አቤል ከድሮ ጀምሮ በጣም ጠንቃቃ ተግባቢ ቢሆን በቃ ራሱን ቆጥቦ አስተካክሎ የሚኖር ሰው ስለሆነ ማህበራዊ ሚዲያ ላይ ይሄንን ሐሳብ ብናጋራ ይቀየመናል፣ ደውሎም ሊቆጣን ይችላል፣ አቁሙም ሊል ይችላል በሚል ትልቅ ከ14000 አባል በላይ ባለው ማህበራዊ ሚዲያ ላይ ማጋራቱን ትተን ውስጥ ለውስጥ በጣም የምንቀራረብ 100 አካባቢ የምንሆን ሰዎች ብቻ ቴሌግራም ግሩፕ ላይ አንዳችን አንዳችንን እየጨመረን በዚህ ነው እንግዲህ ይሄንን መኪና ወደ መግዛት የሄድነው።
ይሄንን በጎ ሐሳብም ለሌሎች 100 ለሚሆኑ ጓደኞቻቸውም ጭምር ያካፍሉና ያበለጽጉታል።
ሁሉም ባንድ ድምጽ የሚመለሰው ነገር በጣም አስገራሚና ተመሳሳይ ቴሌግራም ግሩፕ ላይ ነው የጻፍነው። አድ የተደረገ ሰው በሙሉ የሚመለሰው በጣም በደስታ እስካሁንም ቆይተናል የሚል ነበር መልሱና የተባለውን ገንዘብ ለማዋጣት የሳሳ ማንም ሰው አልነበረም። በደስታ ነበር ሁሉም ሰው ወደ ማዋጣት የሄደው። አሁንም ያ ነገር ከተደረገና ከተገዛ በኋላ እንግዲህ ሚዲያዎች ላይ በአጋጣሚ እንዴት እንደሆነም ባናቅ ሚዲያዎች ላይ ወጣ እናንተም አሁን እየጠየቃችሁ ነውና ከዛ ሲሰሙ ሌሎች ልጆች እኛ ምን አድርገን ነው ያልተነገረን ይሄንን መምህራችንን በጣም እንወደዋለን እያሉ ደጋግመው የሚደውሉ ሰዎች አሉ። ስልኩን ስጡን እዛ ላይ ሲናገር መንጃ ፍቃድ አላወጣሁም ብሎ ነበር አንደኛው ልጅ። በቃ አሁን መንጃ ፍቃድ ደግሞ እኔ አወጣለታለሁ ስልኩን ስጠኝ ብሎ ወዲያው የደወለለት ሰው ነበር እና በጣም ጥሩ መልሶች ነበሩ።
መምህር አቤል ቡልቻን ከሌሎች መምህራን ለይተው እንዲሸልሟቸው ያደረጋቸውን አቶ ለሊሳ ያብራራሉ።
እውነት ነው ብዙ መምህራን ነበሩን። ኦልሞስት ሁሉንም መምህራኖቻችንን እንወዳቸው ነበር። በዛ እኛ በምንማርበት ጊዜ አስተማሪና የተማሪ ግንኙነትም በጣም ጥንቃቄ የተሞላበት አስተማሪዎቻችንን ስናይ የምንሸሽበት ጊዜ ነበርና ሁሉም መምህራኖቻችን መልካም ነበሩ። የመምህር አቤል ግን ትንሽ ለየት ይላል። አንደኛ ባገኘንበት ቦታ ሁሉ ጥያቄን ብንጠይቀው ኢንከሬጅ ያደረገን ነበረ። ሁለተኛ ገንዘብ ትንሽ ብር እየተከፈለ በመኖሪያ ቤቱ ያስተምር ነበር እና በመኖሪያ ቤቱ የሚከፍሉ ልጆች እኔ ሁሌ የማረሰው በጣም ትንሽ ሰው ነው የሚከፍለው። 5 ወይ 10 ሰው ላይሆን ይችላል የሚከፍለው። የሚማረው ሰው ግን ከትምህርት ሰዓት ውጪ ቢያንስ 50 እና 60 ሰው ቤቱን ሞልቶ ይማር ነበር። ስለዚህ አንዳንዶቹ መምህራኖቻችን ቤታቸው በሚያስተምሩበት ጊዜ ገንዘብ ያልከፈሉ ሰዎችን ስም እየጠሩ ያስወጡ ነበር። እንግዲህ በብዛት እኛ የምንኖርበት አካባቢ የመንግስት ሰራተኛ ልጆች ነን ብዙዎቻችን። አንዳንዴ የመክፈል አቅምም ላይኖር ይችላል። ስለዚህ መምህር አቤል ጋር ሲመጣ እንደዚህ አይነት ነገሮች የሉም። ሁለተኛ የከፈለና ያልከፈለ ተማሪ ተብሎ ሌላው ሰው ሌላው መምህር ተማሪዎችን በሚመለስበት ጊዜ መምህር አቤል ቤት ግን ያልከፈለው ተማሪ ቀድሞ ከደረሰ ወንበር ያገኛል። የከፈለው ተማሪ አርፍዶ ከመጣ ቆሞ ይማራል እንጂ ላልከፈለው ተማሪ ቅድሚያ መስጠት አልነበረም። ያንን ስታይ ፋሽኑ ገንዘብ አልነበረምና በጣም ይታወቃል። በቃ ተማሪን ለማስተማር ነው። ስለዚህ መምህር አቤል ከመጣ በኋላ ነው ሃይ ስኩል ውስጥ የሂሳብ ትምህርት ተማሪዎች ኤ ማምጣት የተጀመረው። ከዛ በኋላ ይመስለኝ ከዛ በፊት እንትኑን አላውቅም።
ይሄ በጎ ተግባር ዛሬ ላሉት መምህራን፣ ዛሬ ላሉት ተማሪዎች ሊያቋድስ የሚችለው ቁም ነገር ይኖር ይሆን?
አዎ፣ እንግዲህ ያረግናት ነገር በጣም ትንሽም ብትሆን ግን ጥሩ ማነሳሻ ይሆናል። መምህራን ለተማሪዎቻቸው ጥሩ ቅርበት ከኖራቸው፣ ለተማሪዎቻቸው መስጠት የሚገባቸው ነገር ከሰጡ፣ ተማሪዎችም ቢያንስ የሆነ ነገር ማድረግ ቢያቀታቸው እንኳን ልባቸው ውስጥ ጥሩ ቦታ ኖሯቸው ይቀጥላሉ ለመምህራኖቻቸውና። ስለዚህ ተማሪዎችም አሁን መልካም ለሆኑላቸው አስተማሪዎች ከነዚህ አስተማሪ የሆኑ ስራዎችን እየተቀበሉ ስራ ላይ ቢያውሉ ጥሩ ይሆናል እላለሁ። መልካም አስተማሪም ይሆናል ብዬ አስባለሁ ስራው።
እነ ለሊሳና ሌሎችም 100 የሚሆኑ የነቀምቴ ከተማ የቀድሞ ተማሪዎች በስተመጨረሻም ሐሳባቸው እውነውንና መኪናውን ገዝተው ለመምህር አቤል ሊያበረክቱ በክተዋል። ስለ ሽልማቱና በወቅቱ ስለነበረው ስሜትም አቶ ለሊሳ ገልጸዋል።
የሸለምነው መኪና በጣም እውነቱን ለመናገር እንደ ለመምህር አቤል የማይመጥንም ቢሆን በወቅቱ ሽልማቱን በሚወስድበት ጊዜ እና በአጋጣሚ ሆኖ ያን ቀን መሄድ አልቻልኩም ነበር። ከዛ ግን ደውሎ ራሱ ሲነግረኝ ከሽልማቱም ከምኑም በላይ እሳቤው በጣም አስደስቶታል። ተማሪዎቹ ሁልጊዜ በምናገኝበት እሱን በምናገኝበት ወቅት የተለያዩ ኦኬሽኖች ላይ የእኛ ማደግ ጥሩ ቦታዎች ላይ መድረስ በጣም ደስ ይለው ነበር እና ሁሌ ያንን ይናገር ነበር እና ሲደውልልኝ የነገረኝም እሱ ነው። የእናንተ ትልልቅ ቦታዎች መድረስ በጣም እያስደሰተኝ ይሄን ደግሞ በማሰባችሁ በጣም ደስ ብሎኛል ብሎ ትልቅ ደስታ እንደነበረው። ሌላው ግን እሱ ያስተማራቸው ተማሪዎች እንደው ምን አለ ሰፋ አድርገን ትልቅ ነገር አድርገን በሆነ የሚል ስሜት ነበራቸው።
መምህር አቤል ቡልቻ በአሁኑ ጊዜ አዲስ አበባ ውስጥ በሚገኝ የግል ትምህርት ቤት ውስጥ እንደሚያስተምሩ ገልጸው ለ38 ዓመታት የሰሩት የመምህርነት ሙያ ለእርሳቸው ትርጉሙ ምን እንደሆነ ይገልጻሉ።
ማስተማር ለኔ የደስታ ህይወት ነው። በፍላጎት የምሰራውም ስራ ነው። እዚህ ማስተማር ሙያ ውስጥ ስትቆይ ሌላ ስራ አይታይህም። ምክንያቱም ራስህን በውስጡ ታያለህ። ህብረተሰቡን ማገልገልም ያስደስታል። መጀመሪያ ኢሉ አባቦር ውስጥ ሱጴና ሶዶ በሚባል ቦታ፣ ቀጥሎም ዶክተር ካርል በከፈቱት ሚንሽን ፍር ሚንሽን ትምህርት ቤት አስተምሬያለሁ። ከዚያም መቱ ሰራሁና ወደ ነቀምቴ ሄድኩኝ። ነቀምቴ ውስጥም አሉ በተባሉ ትምህርት ቤቶች ውስጥ ሂሳብ ሳስተምር ቆይቻለሁ።
መምህር አቤል የተማሪዎቻቸውን የሂሳብ ችሎታ ለማሳደግ ያደረጉትን ተግባር ሲገልጹ
ወደ ነቀምቴ ስመጣ ብሔራዊ ፈተና ከወሰዱ 500 ተማሪዎች መካከል ሁለቱ ብቻ ነበሩ በሂሳብ የቀናቸው። ይሄ በጣም ያሳዝናል። ውጤት የሌለው ነገር መስራት ደስ አይልም። በወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት አቶ ምሬሳ ይህንን ተረድተው አንተ ወጣት አይደለህም እንዴ? ለምን ተማሪዎቹን በወር 3 ብር እያስከፈልክ አታስተምራቸውም? ለምን አታግዛቸውም አሉኝ። ከዚያም ነቀምቴ ከተማ ኮምፕሬሄንሲቭ ትምህርት ቤት ውስጥ በአንድ ዓመት ከፍተኛ ለውጥ አመጣን። ብሔራዊ ፈተና ከወሰዱት ተማሪዎች 15ቱ በሂሳብ ጥሩ ውጤት አመጡ። በሚቀጥለው ዓመት ደግሞ 30 ተማሪ፣ ከዚያም እስከ 70 ተማሪ በሂሳብ ከፍተኛ ነጥብ ማግኘት ጀመረ። ማህበረሰቡም በመንግስት ትምህርት ቤት ላይ እምነት ማሳደር ጀመረ። ከዚያም ትምህርት ቤት ውስጥ ከማስተምረው ውጪ ቤቴ ውስጥም ጥቁር ሰሌዳና ጥቂት መቀመጫዎችን አስገብቼ ማስተማር ቀጠልኩ። መጀመሪያ 45 ተማሪዎችን ተቀበልኩ። የተማሪዎቹ ቁጥር እየጨመረ ቤቱ አልበቃለ። ለረጅም ዓመታት እንደዚህ ሰራን። ከተማ ወጥቶ ከመዝናናት ተማሪዎች ላይ መስራት ህብረተሰቡን ማገዝ ነው።
ተማሪዎቻቸው የደረሱበት ደረጃ ከሁሉም የሚያስደስታቸው መሆኑን የሚናገሩት የ58 ዓመት ጎልማሳ መምህር አቤል ስለ ተማሪዎቻቸው ስኬት የሚሉት አለ።
anama buasa mazuri na gude mimi katika juu machukuzi.
እኔን ያስደሰተኝ አሁን ተማሪዎች የሸለሙኝ መኪና አይደለም። ልጆቹ አድገው ትልቅ ቦታ መድረሳቸው ይበልጥ ያረካኛል። ይህ በህብረተሰቡና በተማሪዎች መካከል ውድድር በመፍጠር ልጆቹ ዛሬ ተደስተው እኔንም አስደስተውኛል። በነገራችን ላይ በ1985 ዓመተ ምህረት ተማሪዎች 2 እና 3 ብር አዋጥተው የቡና ሲኒ ገዝተውልኝ ነበር። ለሰው ትንሽ ሊመስል ይችላል። ለኔ ግን ያኔ የተሸለምኩት የቡና ስኒ አሁን ከተሸለምኩት መኪና ጋር እኩል ናቸው። ተማሪዎቼ አድገው ባለሙያ ሆነው የሌሉበት ቦታ የለም። ብዙ የዩኒቨርሲቲ መምህራን አሉ። በየህክምና ትምህርት ቤቱም የሚሰሩ ብዙ አሉ። ፓይለቶችም አሉ። ይህ በጣም የሚያስደስት ነው።
መምህር አቤል ወደ አዲስ አበባ ከመምጣታቸው በፊት በኢሉ አባቡርና ወለጋ ዞኖች ውስጥ የተለያዩ ቦታዎች ሲያስተምሩ መቆየታቸውን ነግረውናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። እያንዳንዱ ሰው አቤል ቡልቻ መሆን ይችላል። እነሌሊሳ አማኑኤልን መሆን ይችላል። በጉብዝና ወራት ሀገርህን አገልግል ህዝብህን አገልግል ይላል እኮ ቅዱስ መጽሐፍ። ለአቶ አቤል ቡልቻና ለተማሪዎቻቸው መልካሙን ሁሉ እመኛለሁ።
በኢትዮጵያ ለአመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት መዳረጋቸው በተለይ በህፃናትና በወጣቶች ላይ የሚያሳድረው ጫና ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይናገራሉ። የኢትዮጵያ የሴቶችና ህፃናት ቢሮ ከተባበሩት መንግስታት ሴቶች UN Women ጋር በመተባበር ከሁለት አመት በፊት የሜንተርሺፕ ወይም የማነጽና የማማከር ፕሮግራም ጀምሯል። UN Women በአለም ሴቶች ጉዳዮች ላይ አተኩሮ የሚሰራ የመንግስታቱ ድርጅት ተቋም ነው። ወይዘሮ ፍጹም አጥናፎርቅ ኪዳነ ማርያም በዚህ ምራሃ ግብር ውስጥ በበጎ ፈቃደኛነት ያገለግላሉ። የህይወቴ ቅኝት ብለው የሰየሙትን መጽሐፍም አሳተመዋል። የህይወታቸውን ተሞክሮዎች ያካፍላሉ። በተለይ በፖለቲካ ለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት? ስመኝሽ የቆየ ወይዘሮ ፍጹም አወያይታለች። ያዳምጡት።
በእንግሊዘኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው መኖር በተለይ ለወጣቶች ምን ማለት ነው?
ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ? ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት፣ ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር፣ ስኬታማ ያልሆኑባቸውንና ፌል ያደረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት።
እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎችና፣ ለምንድነው ወጣቶች የሚያስፈልጋቸው? ምን አይነት ጉዳዮች ናቸው መመከር ያለባቸው ወይም ለምክር የሚነሱ ሐሳቦች ምን አይነት ጉዳዮች ናቸው?
ሜንቶርሺፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሺፕ አገልግሎቱን ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉ ነገር ሊያቅ ወይም ደግሞ ሁሉ ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፍታቸው የተደቀኑባቸው ነገሮች እነሱም አያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖራቸዋል። ለምሳሌ ቴክኖሎጂ ተቃሚ ሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸዋል እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ አገዛ በጣም ያስፈልጋቸዋል።
አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ የአለመረጋጋት አለና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር የመኖር ሁኔታ ሊፈጠር ይችላልና በእንደዚህ አይነት ወቅት ሜንተር ወይ መካሪ የሚሆን ሰው መኖር ምን ያክል አስፈልጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል?
አሁን ባለው በኢትዮጵያ ነባራዊ ሁኔታ ላይ ስናይ of course ወጣቶችም ጉልማሶችም ወይ ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ጥሩ አይነት ነገሮችን አልፈዋቸዋል። በመዳንኛው መንግስት ከኛም ብዙ በስተኛው መንግስት ይያሉ የሚተርኩት ነገር አላቸው። እነኚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ ሊያነስ ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ የሚመጥ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የኛ ስጋትና የነሱ ስጋት ይለያያል። እነሱ ተምሬ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን ከአያቶቻችን ተሞክሮ ካነበብነው ከሰማነው ለነሱ የመንገር የማረጋጋት ኃላፊነት አለብን ማለት ነው።
እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልጋል?
አሁን ለሜንቶርሺፕ ስፔሲፊክ የምትይውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለህ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበር ፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፈጨረጨው የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ነኝ ብዬ ነው ብዙ ወጣቶች ሜንቶር እያደረክ ያለሁት። ለምንድን ነው? እኔ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ህይወት አሳልፌ ነው እዚህ ጋር የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርአያ በማድረግ በመማር ሰልፍ ዴቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰራኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት።
ምናልባት ከዚህ ጋር በተያያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽ? ምናልባት መጽሐፉን ለመጻፍስ ምክንያት የሆነሽ ነገር አለ ወይ?
ራሴን ለመጻፍ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድ አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደት ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁን እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። የአሁኑ ሲሆን ግን እኔ ወዴት ነው የምጓዘው? ስፍር አላልኩም። በቃ በነገር ላይ ድክመቶችን በሙሉ ጽፌያለሁ።
መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፉን ካካተተቻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፍሪን አንድ ምክር?
እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። 9 ትልልቅ ምክሮች መከረ ያለውኝና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ፈርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬያለሁ። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች አገራቸው ውስጥ ቀርተው የራሳችንንም ለውጠን አገራችንን መለወጥ እንችላለን የሚል ምክር መክሬያለሁ።
እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት?
ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያደርግ ትልቅ ለውጥ ነው የሚመጣው። ሌላ ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ እንግዲህ ይሄ ነው ያለኝ ሀሳብ።
በርካታ ህጻናት ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነውና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቀድም ያነሳናቸው ወላጆች ትልቅ ደረጃ የደረሱ ሐላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል?
ማረጋጋት የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው እምትመክራቸውንም ነገር የሚሰሙት። ሌላው ደግሞ በጦርነቱ አካባቢ ያሉት ሰዎች ራሱ በምንድን ነው መደገፍ? ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይሄኛል። የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በሚችልበት ሁኔታ ለነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው።
ወጣቶች፣ ተማሪዎች፣ ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሺፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሐሳብ ላይ ነው የተነጋገርነው። በጣም ነው እናመሰግነው።
እኔም በደንብ አድርጌ አመሰግናቸዋለሁ።
አሁን ወደ ቀዳሚው ዝግጅት እንሻለን። ሱስና ወጣቶች በኢትዮጵያ የበዙ ማህበራዊና መጣኔ ሀብታዊ እንከኖች መገለጫ እንደሆኑ የሚነገረው ጎጂ ሱሶችና ችግሮቻቸው ኢትዮጵያ ውስጥ ስር እየሰደዱና የሌሎችም ጠንቀኛ ችግሮች ምንጭም እየሆኑ መምጣታቸው ይታያል። ናኮር መልካ አምቦ ላይ አግኝቶ ያነጋገራቸው የነቁ ወጣቶች ዛሬ ገንቢ ጣልቃ ገብነት የሚያስፈልጋቸው አይንና አእምሮን የሚያንቋቁ ይመስላሉ። ከጋቢና ቪኦኤ ጋር ወዳደረጉት ውይይታቸው ልሰዳቸው።
በጣም አመሰግናለሁ። በወጣቶች ዙሪያ በዛሬው ዕለት የምንወያይበት ርዕስ ሱስና መዘዙ፣ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከለም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርገው ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ከአድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁኑ ሰዓት እየተገበራችሁ ያላችሁት? ወደዛ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው? መንስኤው ማለት ነው። በሱን ገጥላለን ማለት ነው። ወንድሜ ካንተ ልጀምር።
እሺ፣ እኔ ሮባ በቀለ ባላለሁ። አሁን ላይ ግራጁዌት አግኝቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫራ ዳጋጋ ይባላል። እኔ አሁን የምጠቀመው ሱስ ጫት፣ የጫት ሱስ ነው ያለብኝ።
ስሜ ወቢ ኩምሳ ይባላለሁ። እኔ በጫት ሱስ እና በሲጋራ ሱስ እንትን ብያለሁ።
እሺ፣ አመሰግናለሁ ሁላችሁንም። እንዴት ወደዚህ መግባት ቻላችሁ? እንድትገቡ ያደረጋችሁ ነገር ምንድን ነው?
እኔ ወደዚህ ሱስ ዓለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫት ስለሚዘወተርበት ወደ ሱስ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃምክ፣ ይሄን ነገር ካልተጠቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባሁ። በዚህ ነው ማለት ነው አሁን ላይ 6 አመት ማለት ነው።
ጫላ፣ እሺ፣ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ የለውም። ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ለመኩሮ በሚለው ተደብቀም አንድ ሁለት ያረክ በዛ ሱስን እንደዚህ ነው የገባሁበት ማለት ነው። 7 አመት ቆሚያለሁ።
ወቢ፣
ያው እሱ ተጀመርኩት ወደ 5 አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቃል እኔም ለሞከረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት። ያው ስራ አጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እንግዲህ ያው ከዚህ ለመውጣት ጥረት እያደረኩ ነው።
የትኛው ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫት?
በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ቀደም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛልና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለው ወጣት ወደ ሱስ እንዲገባ የሚገፋፉት ምንድናቸው? ምንድነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባን ጀምራለን።
እንደኛ እንደ አምቦ ከተማ ካየን አንደኛ ወጣቱ ለምንድነው ወደ ሱስ ዓለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ ዓለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ፣ በሱስ ብቻ ማሰብ ግን ዓለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ እኛ ከተማ ወጣቶች በሱስ ዓለም ውስጥ ሲዘፈቁ ሲገቡ አይቼ ወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት፣ ቤተሰባቸውን እስከ መረበሽ፣ ለብዙ በቀላል በሌ ለጎዳና ይደርሳሉ ማለት ነው።
በመኖርበት በአምቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያደርግበት ሰበብ አንዱ አንደኛ ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ ይውልበት ቦታ ይዝናናበት ቦታ እንኳን ወይ ደግሞ ይዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት ይሁን እሱን እንኳን በቂ ያለ መሆኑ ነው። ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ያም በወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው?
አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት። የጫት ቤቶች፣ እነዚህ የሽሻ ቤቶች ተደብቆ በአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እቺን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት።
ምን ያህል ደስተኞች ናችሁ አሁን በምታደርጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት?
ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል፣ ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ነው ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን፣ ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምዱ።
ጫላ
በማረጎ ነገር ደስተኛ አይደለም እኔ አባበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቭን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር አሁን ለምሳሌ እኔ ብር ሳጣ ኢቭን መናገር ሁላ ማለት ነው ከሰው ባልግባባ ደግሞ ያ ሳጣ ደግሞ እጄ ወደ ምድር ነው የምገባው ፋውል መስራት ማለት ነው። ወነ ጥፋት አጠፋል የሚተቃን ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገር ያለ ነገር ትናንሽ ነገሮች ነው ለጠቅሜ ያን ሱስ አረግበታለሁ ማለት ነው። ይሄን አይደል ጎርቶኛል ማለት ነው።
ወቢ ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማስፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም ለህይወታችንም ሆነ ለኛ።
ምን አሳጥቶኛል ትላለህ?
በመጀመሪያ ደረጃ በፊት ከሰው ጋር እንኳን የመግባባት ችሎታዬ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢ ጋር ጀምሮ ወደዚህ ሱስ ከገባ በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በመገኝበት ቦታ ያለ መገኘት እንዲህ አይነት ህይወት ውስጥ አስገብቶኛል።
እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን የመጠየቅ ያንያን ኮንፊደንስን ሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜን በማቃጠል ስፖርት ከመውደድ እምኛለው ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል።
ወደዚህ ፕሮግራም ስንመጣ ይሄንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛልና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስተታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሐሳብ እንድታቀርቡ ነው። ከጫላ ጀምራለሁ።
አሁን እኔ ከዚህ ሱስ ውስጥ ለመላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው መቀመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጣለሁ። አሁን ግን ሙሉ በሙሉ ማቆም ባል ትንሽ ሊከብደኝም በሳምንት ሁለት ቀን አርግያለሁ። መጠጡን ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለውበት ጥረት እያደረኩ ነው ያለሁት ማለት ነው። በቃ ድሮውን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ። አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራዬን ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ ያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልሆን እንደዚህ ጥረት እያደረኩ ነው ማለት ነው።
ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል።
አንተ ምን እያደረክ ነው?
ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው ራሴንም በማሳመን። በመጀመሪያ ደረጃ አሁን ድሮ ያልባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያደረኩ ነው። በፊት ዴሊ ነው የምቀመው፣ ዴሊ ነው የማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ሕይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትን ማመሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ።
እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። በአንድ ቀን 24 ሰዓት አለው። 24 ሰዓት ውስጥ ደግሞ 12 ሰዓትን በእንቅልፍ እንትን ብል 12 ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ ቤት ውስጥ ስራ ካለ መስራት ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል ሲደብር ነው ያ ሱሱራዙ ትዝ የሚለን አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች መመክረው ሱስ ማለት ማወቅ አይደለም እድና ማለት እኛ ደግሞ አሁን ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው ያው የሚወዳደር ይከተላል የራሱን ሰዓት ግን ማኔጅ አርግቶ ማይከተል ሰው ደግሞ ራሱንም የተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል ጓደኛ ደግሞ እንደዚህ እንትን ይል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ ሁላችንም ትምህርት እየሰጠን እና ቤተሰባችንን ይለንን ካዳመጠን ትልቅ ቦታ እንደርሳለን እላለሁ።
ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል?
ወጣቱ ወደ ሱስ እንዳይገባ ማረግ ያለበት ነገር አንደኛ ወጣቱ ስራ አድን ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ ወይ የሆነ የመንግስት ስራ ብቻ ይመስላል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው። በሀገሪቱ ላይ ማለት ነው ወጣቱ ወደ ሱስ እንዳይገባ ለምን? እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም። ለምን የሆነ ስራ እንኳን ቢወጣው ያንድ ሰው የሁለት ሰው ነው ቢወጣው ያ ነገር ደሞ ዘው በውስጥ አውቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ ሀገሩቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የሥራ አድል ፈጥሮለት ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ አካባቢያችን በአምቦ ከተማ ወጣ እንኳን ምትሉበት ቦታ የሆነ ሰርተ እንኳን ገብተ ተደሰተ እንኳን የሆነ ነገር ምታደርገው አሁን በጣም ጠባብ ነው ማለት ነው።
ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ የትስ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የሥራ ዕድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን የማዘውተሪያ ቦታ የተለያዩ በቃ የሥራ ዕድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለ መግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ንቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል።
ከቤተሰብ ጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው ሱስ አለበት ምናምን ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰቡን ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻል ነው ያለበት። በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ወንብድና ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው የማምነው።
ወጣት ሮባ ጫላ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሐሳባችሁን የተሰማችሁን ነገር ስለደረሳችሁ በጣም አመሰግናለሁ። በጋቢና VOA ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል። ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ወጣቶቹን። ናፍርግት በዚህ የነቁና ጠንካራ የአምቦ ወጣቶች ውይይት ውስጥ የሰማችሁት እጅግ የሰፋውንና ክፋቱ ባይተናነስም ቀለል ያለውን በሱስ የመጠመድና የመዘዞቹን አነስተኛ ክፍል ነው። ጎጂ ሱሶችና ችግሮቻቸው ከዚህም እጅግ የጠለቁና የሰፉ የህብረተሰብና የትውልድ ጠንቆች መሆናቸውን ባለሙያዎች ይናገራሉ። እነዚህን ባለሙያዎችንና ሌሎችም የህብረተሰብ ክፍሎችን የሚያካትት ውይይታችን በሌሎች ዝግጅቶችም ይቀጥላል።
የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና እደሩ።